Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 17 2013 ዓ.ም ተመረጥ ዝግጅታችን ጀመረ። ፕሬዚዳንት ጆ ባይደን በስልጣን ዘመናቸው የመጀመሪያው በሆነው በትላንቱ ጋዜጣዊ መግለጫቸው ላይ በሜክሲኮ ድንበር በኩል ቁጥራቸው እየበዛ ስለመጣው ስደተኞች ከተናገሩት የተቀነጨበ ነው ያዳመጣችሁት። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኤርትራ መንግስት ጦሩን ከኢትዮጵያ ድንበር ለማስወጣት ተስማምቷል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። መቼ ተፈጻሚ እንደሚሆን ግን አላመለከቱም። ኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ በአስመራ ባደረጉት ውይይት ሌሎች የሁለትዮሽ ጉዳዮች ላይም ከስምምነት መድረሳቸው ተገልጿል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አስተላልፏል።
ትናንት አስመራ የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ አፈወርቂ ጋር ያደረጉትን ውይይት ውጤት ይፋ ያደረጉትም ዛሬ ጠዋት ነው። ጠቅላይ ሚኒስትሩ እንዳሉት የኤርትራ መንግስት ጦሩን ከኢትዮጵያ ድንበር ለማስወጣት ተስማምቷል። የኢትዮጵያ ብሔራዊ የመከላከያ ሰራዊት ወዲያውኑ ተክቶ የድንበር አካባቢዎችን ይጠብቃል ብለዋል ጠቅላይ ሚኒስትሩ። ዩናይትድ ስቴትስን ጨምሮ የተለያዩ መንግስታትና ዓለም አቀፍ ድርጅቶች ይህንኑ የኤርትራ ወታደሮች ከኢትዮጵያ መውጣት ሲጠይቁ ቆይተዋል። ፕሬዝዳንት ጆ ባይደን ሰሞኑን ወደ ኢትዮጵያ የላኳቸው ሴናተር ክሪስቶፈር ኩንስ ከተወያዩባቸው ጉዳዮች አንዱም ይሄው የኤርትራ ወታደሮች መውጣት ጉዳይ እንደሆነ ተዘግቧል። ጉብኝታቸውንና ከኢትዮጵያ መሪዎች ጋር ያደረጓቸውን ውይይቶች አውንታይ ሲሉ የገለጹት ሴናተሩ ከኤርትራ ወታደሮች መውጣት ጋር በተያያዘ ምን አይነት መግባባት ላይ እንደተደረሰ ግን የጠቀሱት አልነበረም። ከሁለት ቀናት በፊት ለሀገራቸው ፓርላማ ገለጻ ያደረጉት ጠቅላይ ሚኒስትር አብይ አህመድም የኤርትራ ወታደሮች መቼ እንደሚወጡ የሰጡት ፍንጭ አልነበረም። ጠቅላይ ሚኒስትሩ በዚያ ገለጻ ያብራሩት ነገር ቢኖር የኤርትራ ወታደሮች ለምን እስካሁን በኢትዮጵያ ግዛት ውስጥ እንደቆዩ ብቻ ነበር።
የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊመንት ላለፉት 20 ዓመታት የኢትዮጵያ ወታደር በኢትዮጵያና በኤርትራ ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤፍ ኃይል ላለፉት 20 ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይህ ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደ እኛ ሊመጣ ይችላል። የናሽናል ሴኪሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት፣ የናሽናል ሴኪሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል።
የኢትዮጵያው ጠቅላይ ሚኒስትር በፌስቡክ ገጻቸው ባሰፈሩት የዛሬ መግለጫ የትግራዩን ግጭት አጀማመርና የተከተሉ ሁኔታዎችንም አስታውሰዋል። የኤርትራ ጦር ከመቼ ጀምሮ እንደሚወጣ ግን በዛሬው የጠቅላይ ሚኒስትሩ መግለጫ ላይ አልተጠቀሰም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ
እንድርን ለዘገባው አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በኤርትራ ያደረጉትን የሁለት ቀን የሥራ ጉብኝት አጠናቀው ተመልሰዋል። የኢትዮጵያው ጠቅላይ ሚኒስትር ከፕሬዚደንት ኢሳያስ ጋር በተለያዩ ሁለቱን ሀገሮች የሚመለከቱና ቀጣናዊ ጉዳዮች ላይ መወያየታቸውን የኤርትራ የማስታወቂያ ሚኒስቴር መግለጹንና የሁለቱ መሪዎች ውይይት በአዲስ አበባም የሚቀጥል መሆኑን አክሎ ከአስመራ ብርሃነ በርሀ ተከታዩን ዘገባ አስተላልፈዋል።
የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በኤርትራ ቆይታቸው ከፕሬዚዳንት ኢሳያስ አፈወርቂ ጋር በሀገራቱ የሁለትዮሽ ትብብርና የጋራ ስትራቴጂካዊ የልማት እቅዶች ላይ ያተኮረ ምክክር እንዳደረጉ የኤርትራ የማስታወቂያ ሚኒስቴር አስታውቋል። ሁለቱ መሪዎች የሁለትዮሹ ትብብር በእቅዶች ዙሪያ ላይ ሳይገደብ ቀጠናዊ ትብብር በስፋት በሚጎለብትበት ጉዳዮች ላይም በጥልቀት መወያየታቸው ተገልጿል። የሁለቱ መሪዎች ምክክር በቀጣይ በአዲስ አበባ እንደሚቀጥልም የኤርትራ ማስታወቂያ ሚኒስቴር አመልክቷል። ጠቅላይ ሚኒስትር አብይ የኤርትራን ጉዳይ በተመለከተ ለሀገራቸው የፓርላማ አባላት ስለሰጡት ማብራሪያ የኤርትራ ማስታወቂያ ሚኒስቴር ይፋ ያደረገው ነገር የለም። የኢትዮጵያ መከላከያ ሚኒስትር ዶክተር ቀናይ አዴታ እና የፈጠራና ቴክኖሎጂ ሚኒስትሩ ዶክተር አብርሃም በላይ በጠቅላይ ሚኒስትር አብይ አህመድ ከተመራው የልዑካን ቡድን ጋር አስመራ ተገኝተው ነበር። በኤርትራ በኩል ደግሞ የኤርትራ ውጭ ጉዳይ ሚኒስትር አቶ ዑስማን ሳልህና የፕሬዚደንት ኢሳያስ አማካሪ አቶ የማነ ገብረአብ በአቀባበልና አሸኛኘት ስነ ስርዓት ላይ ተገኝተው ነበር። ፕሬዚደንት ኢሳያስ አፈወርቂም በአስመራ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ጠቅላይ ሚኒስትሩን ሸኝተዋቸዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ ብርሃን ለዘገባው አመሰግናለሁ። ሰባት የኢትዮጵያ የመንግስት የልማት ድርጅቶች 780 ቢሊዮን ብር ወይም 19 ቢሊዮን ዶላር አገር ውስጥና የውጭ ዕዳ እንዳለባቸው ማረጋገጡን የፋይናንስ ሚኒስቴር አስታውቋል። ለማክሮ ኢኮኖሚው አለመረጋጋት ምላሽ ለመስጠት መንግስት ከልማት ድርጅቶች ብድርና መሰረታዊ ምክንያቶች ጋር በተያያዘ እየሰራ እንደሚገኝ ማስታወቁንና ዚህም መንግስት ሁሉን አቀፍ ግምገማ ካደረገ በኋላ ሰባት የመንግስት የልማት ድርጅቶች ከፍተኛ የብድር ዕዳ እንዳለባቸው መለየታቸውን ይፋ ያደረገ መሆኑን የአገር ውስጥ የዜና ማሰራጫዎች ዘግበዋል። ድርጅቶቹም የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ አገልግሎት፣ የኢትዮጵያ ምድር ባቡር ኮርፖሬሽን፣ ኢትዮ ኢንጂነሪንግ ግሩፕ፣ የድሮ ሜቴክ፣ ኬሚካል ኢንዱስትሪ ኮርፖሬሽን፣ የኮንስትራክሽን ስራዎች ኮርፖሬሽን እና የስኳር ኮርፖሬሽን መሆናቸውን የተገለጸው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ወረርሽኝ ዜናዎች ስናልፍ በኢትዮጵያ በአሁኑ ወቅት የኮሮና ቫይረስ ምርመራ ከሚደረግላቸው ሶስት ሰዎች ውስጥ አንደኛው ላይ ቫይረሱ ሊገኝ እንደሚችል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ማሳሰቡን የአገር ውስጥ የዜና ማሰራጫዎች ዘግበዋል። የሕብረተሰብ ጤና ኢንስቲትዩቱ ለዚሁ የቫይረሱ ስርጭት አሳሳቢ ደረጃ መድረስ በማሳየነት አንድ ቀን በተለያዩ ከተሞችና ክልሎች የምርመራ ናሙና ከሰጡ 100 ሰዎች ውስጥ አዲስ አበባ ላይ 25፣ ኦሮሚያ ላይ 42፣ ድሬዳዋ 43፣ ሲዳማ ክልል 67 ሰዎች ላይ ቫይረሱ መገኘቱን አመልክቷል። ረቡዕ ዕለት ብቻ 752 ሰዎች ጽኑ ህሙማን ክፍል መግባታቸውንም አክሎ ገልጿል። ሰው ይህንኑ የወረርሽኙን ይዞታ ትኩረት ሰጥቶ ለቫይረሱ ከሚያጋልጡ እንቅስቃሴዎች በመቆጠብ የመከላከያ መንገዶችንም በመተግበር ራሱን እንዲጠብቅ የህብረተሰብ ጤና ኢንስቲትዩቱ ተማጽኖ አሰምቷል። በተያያዘ ዜና በትናንትናው ዕለት በሀገሪቱ ዙሪያ የኮሮና ቫይረስ ምርመራ ከተደረገላቸው 7423 ሰዎች መካከል 1949 ሰዎች ላይ ቫይረሱ መገኘቱንና 23 ሰዎች ለህልፈት መዳረጋቸውን ጨምሮ ገልጿል። በኮቪድ-19 ዜና ወደ ኬንያ ስናመራ ኬንያ ከቅርብ ጊዜ ወዲህ እየተባባሰ የመጣውን የኮቪድ-19 ወረርሽኝ ለመቆጣጠር ዋና ከተማዋን ናይሮቢን ጨምሮ 5 የአውራጃ አስተዳደሮች ላይ የእንቅስቃሴ እገዳ አውጃለች። የሀገሪቱ ፕሬዚደንት ኡሁሩ ኬንያታ የእንቅስቃሴ ክልከላ አዋጁ ከዛሬ ምሽት ጀምሮ ተግባራዊ እንደሚሆን አስታውቀዋል። ናይሮቢ ገልሞ ዳዊት ተከታዩን ዘገባ አጠናቅረዋል።
ፕሬዚደንት ኬንያታ በኬንያ ያለው የኮሮና ቫይረስ ወረርሽኝ በተለይ ከማርች አጋማሽ ጀምሮ ማየሉን ገልጸዋል። ፕሬዚደንቱ ዛሬ ከሀገሪቱ የኮሮና ቫይረስ መቆጣጠሪያ ግብረ ኃይል ጋር ውይይት ካካሄዱ በኋላ ዋና ከተማ ናይሮቢን ጨምሮ በአምስት የግዛት አስተዳደሮች ያለውን የሰዎች እንቅስቃሴን አግደዋል። በኬንያ ከተመዘገቡ የኮቪድ-19 ወረርሽኝ 70% ከናይሮቢ፣ ከካጂያዶ፣ ማቻኮስ፣ ከያምቡና ከናኮሩ ነው። እናም እነኚህ ግዛት አስተዳደሮች በሽታው በስፋት የተስፋፋባቸው ቦታዎች መሆናቸው ተረጋግጧል። ስለዚህም ከነዚህ ከተጠቀሱት ግዛት አስተዳደሮች በማንኛውም አይነት ወደ ሌላኛው የኬንያ ግዛት አስተዳደር መጓዝ በአዋጅ እስኪነገር ተከልክለዋል ብለዋል ኬንያታ። ፕሬዝዳንቱ አክለው በአምስቱ ግዛት አስተዳደሮች ያለውን ሰዓት ላፊ ገደብ ከምሽቱ 2 ሰዓት ጀምሮ መሆኑን የመጠጥና ምግብ ቤቶችም አገልግሎታቸውን ለደንበኞቻቸው ባሉበት በማድረስ ብቻ እንዲሰጡ ገልጸው የአምልኮ ቦታዎችም በአዋጅ እስኪነገር ድረስ በተጠቀሱት አስተዳደሮች ዝግ መሆናቸውን ተናግረዋል። ሌላው ኬንያታ በንግግራቸው የተከፈቱት በቅርቡ ስለተከፈቱት ትምህርት ቤቶች ነው። ፕሬዝዳንቱ በዚህ አመት በራይ ፈተና እየተፈተኑ ካሉ ተማሪዎች በስተቀር በአካል በመገኘት የሚደረግ የመማር ማስተማር ሂደት ከዛሬም ሽት ጀምሮ እንዲቋረጥ መወሰኑን ተናግረዋል። በመጨረሻም ኬንያታ የመንግስት ካቢኔ ስብሰባ ከጸጥታ ካቢኔ ስብሰባ ውጪ እንዲቀር መወሰኑን አስታውሰው ዜጎች የጤና ባለሙያዎች ምክር እንዲተገብሩ ጠይቀዋል። ኬንያታ ከጃንዋሪ እስከ ፌብሩዋሪ በሽታው በቀን የሶስት ሰዎችን ህይወት እየቀጠፈ እንደነበር አሁን ግን እየተገባደደ ካለው ማርች ወር መጀመሪያ ጀምሮ በኬንያ በቀን 7 ሰዎች በኮሮና ቫይረስ እየሞቱ መሆናቸውን ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው አመሰግናለሁ። ደቡብ ሱዳን የመጀመሪያውን የክትባት አቅርቦት ትናንት በጁባ አውሮፕላን ጣቢያዋ ተቀብላለች። የመጀመሪያው 132,000 የአስትራዜኒካ ክትባቶችን የተቀበለች ሲሆን ለጤና ጥበቃ ሰራተኞችና ለቫይረሱ ተጋላጭ ለሆኑ የህብረተሰብ ክፍሎች እንደሚሰጥ ተነግሯል። የኮቪድ ክትባቶች በፍትሃዊ መንገድ እንዲዳረሱ በሚሰራው በኮቫክስ ስብስብ አማካይነት በሚቀጥሉት ጥቂት ወራት ውስጥ ደግሞ ተጨማሪ 732,000 ክትባቶች ይመጡልናል ስትል ደቡብ ሱዳን አስታውቃለች። ባለፉት ቅርብ ሳምንታት ውስጥ ከ15 በላይ የአፍሪካ ሀገሮች የኮቪድ-19 ክትባት ተቀብለዋል። በዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮቪድ-19 ክትባት ማዳረስ ግባቸውን አሳድገው አቅርበዋል። ጆ ባይደን በትናንት ሐሙሱ የመጀመሪያ መደበኛ ጋዜጣዊ ጉባኤያቸው ላይ በአስተዳደራቸው የመጀመሪያ 100 ቀን 200 ሚሊዮን ክትባቶች ሰጥቶ የመገኘት ግብ እንዳላቸው አውጀዋል። ይህ ከፍ ያለ ግብ መሆኑ ይስማኛል። ከመጀመሪያው ግባችን እጥፍ ነው። ሌላ የትኛውም ሀገር በዚህ ደረጃ ያለመ የለም ሲሉ ፕሬዝዳንቱ በዋይት ሀውስ ባደረጉት ጋዜጣዊ ጉባኤ አስታውቀዋል። ካለፈው ረቡዕ በነበረው ጊዜ ውስጥ በአጠቃላይ 130 ሚሊዮን ክትባቶች መሰጠታቸውንና 85 ሚሊዮኑ የመጀመሪያ ክትባት፣ 45 ሚሊዮኑ ደግሞ ሙሉ በሙሉ ተከትበው ያጠናቀቁ መሆናቸውን የዋይት ሀውስ ባለስልጣናት አስታውቀዋል። 3 የመድኃኒት ኩባንያዎች ፋይዘር፣ ሞደርና እና ጆንሰን ኤንድ ጆንሰን እስከሚቀጥለው ወር ማለት ሚያዝያ መጨረሻ በሚኖረው ጊዜ ውስጥ ዩናይትድ ስቴትስ 260 ሚሊዮኑንም በአዋቂ እድሜ ውስጥ ላሉ ሰዎች የሚበቃ ክትባት እናቀርባለን ሲሉ ቃል ገብተዋል። ፋይዘር እና ሞደርና በመጪው ሰኔ ወር 100 ሚሊዮን ተጨማሪ ክትባቶችን እናቀርባለን ብለዋል። በመጨረሻም በዚህ ሳምንት የስዊዝ ካናልን መተላለፊያ ዘግቶ በቆመው ግዙፉ የቃጫኝ መርከብ የተነሳ የነዳጅ ምርትን የማጓጓዝ ዋጋ በእጥፍ ገደማ እያሻቀበ መምጣቱ ተገልጿል። መርከቡ ከማክሰኞ ጀምሮ መተላለፊያውን ዘግቶ እንደቆመ በመሆኑ በርካታ መርከቦች ማለፊያ በማጣት ወደ ሌላ አቅጣጫ እንዲያመሩ ተገደዋል። 400 ሜትር ርዝማኔ ያለው መርከብ ለማንቀሳቀስ የተደረገው ሙከራ አልተሳካም። የአየር ሁኔታው መጥፎ በመሆኑ ሳምንታት ሊወስድ እንደሚችልም ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መጋቢት 17 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ፕሬዝዳንት ጆ ባይደን ስልጣን ከያዙ በኋላ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫቸው በዩናይትድ ስቴትስ እና ሜክሲኮ ድንበር በኩል ቁጥራቸው የጨመረ የመጣውን ስደተኞችና አሜሪካ ወታደሮቿን ከአፍጋኒስታን ለማውጣት ያስቀመጠችውን ቀነ ገደብ የማትጠብቅ መሆኑን ማስተዋወቋን አስመልክቶ ከጋዜጠኞች ጠንከር ያሉ ጥያቄዎች ቀርበውላቸዋል። መግለጫውን የተከታተለችው የዋይት ሃውስ ዘጋቢያችን ፓትሲ ውዳስ ኳራ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
ፕሬዚደንት ጆ ባይደን ወደ ስልጣን ከመጡ በኋላ የመጀመሪያቸው በሆነው ጋዜጣዊ መግለጫቸው አብይ መነጋገሪያ የነበረው የስደተኞች ጉዳይ ነበር። ፕሬዚደንት ባይደን በጉዳዩ ላይ ያላቸው አቋም የተለሳለሰ ነው የሚለው ምልከታ አልተቀበሉትም። በሜክሲኮ በኩል ወደ አሜሪካ የሚገቡ ስደተኞች ቁጥር ግን እየጨመረ መጥቷል። ስለዚህ ሁኔታ ሲናገሩ ባይደን እንዲህ ብለዋል።
That's why they're coming, because no, Biden's a good guy. Truth of the matter is, nothing has changed.
የሚመጡት እኮ ለዚህ ነው። ምክንያቱም ባይደን መልካም ሰው እንደሆነ ያውቃሉ። ያለው እውነት ግን የተለወጠ ነገር የለም። ብዙ ሰዎች የመምጣታቸውን ያክል በእኔ አስተዳደር በድንበር በኩል የመጡት ስደተኞች ቁጥር በ28% ሲጨምር ከኮቪድ ወረርሽኝ በፊት በነበረው የ2019 ዓ.ም የትራምፕ አስተዳደር ጊዜ 31% ነበረ የጨመረው።
በዚህ ሳምንት መጨረሻ ላይ ባይደን የስደተኞቹ ቁጥር የጨመረበትን ትክክለኛ ምክንያት እንዲከታተሉ ምክትል ፕሬዚደንት ካማላ ሃሪስን ሰይመዋል። የውጭ ግንኙነቱን አስመልክቶ ዩናይትድ ስቴትስ ወታደሮቿን ከአፍጋኒስታን ለማውጣት ያስቀመጠችውን እንደ አውሮፓ አቆጣጠር ግንቦት 1 ቀነ ገደብ ማክበር እንደማትችል አስታውቀዋል። በምትኩም ያስቀመጡት ወይም የተቀሰሱት ቀን የለም።
How and in what circumstances do we meet that agreement that was made by
እንዴትና በምን ሁኔታ ውስጥ ሆነን ነው ቀድሞውኑ እንደዚህ ያለ ያወጣት ስምምነት ውስጥ እንዴት ተገባ በሚያሰኝ ሁኔታ በፕሬዝዳንት ትራምፕ የተደረገውን ስምምነት ማስፈጸም የምንችለው? ለማንኛውም ግን ብዙ አንቆይም።
አፍጋኒስታን ውስጥ ከቅርብ ጊዜ ወዲህ እየጨመረ ከመጣው ግጭት አንጻር መግለጫቸው አንዳንዶቹን ታዛቢዎች አላስደነቀም። ከነዚህ መካከል የዓለም አቀፍ ጉዳዮችና የስትራቴጂ ተቋም ውስጥ የዓለም አቀፋዊ ግጭቶች ባለሙያ የሆኑት አንቶኒ ካርድስማን አንዱ ናቸው።
But the fact was that when the Biden administration took place,
ያለው ተጨባጭ ሁኔታ የፕሬዝዳንት ባይደን አስተዳደር ስልጣኑን በተረከበበት ወቅት ጭራሽ የተባባሰውን ግጭት አስወግዶ ውጊያውን በማቆምም ሆነ የሰላም ሂደቱን ገጽታ የሚያመላክት አንዳች ነገር ለማስመዝገብ ያደረግነው ምንም ነገር የለም።
የዩናይትድ ስቴትስ መሪ ሰሜን ኮሪያ በቅርቡ በመስራቃዊ ያገሪቷ ግዛት በኩል ሁለት የቅርብ ርቀት ተውን ጫፊ የባሊስቲክ ሚሳኤሎችን ማስወንጨፏን የተባበሩት መንግስታት ውሳኔዎችን የጣሰ ነው ብለውታል።
There will be responses if they choose to escalate.
ይህን ነገር ማባባሱን ከመረጥ ምላሽ ሊኖር ይችላል። አጸፈው እንዳመጣጡን መልሳለን። ይሁን እንጂ ግን የተወሰነ መልክ ላለው ዲፕሎማሲም ተዘጋጅቻለሁ።
ፕሬዚደንት ባይደን እንዲሁም የቻይናው አቻቸው ቪ ጄፒንግ ዓለም አቀፍ ሕግጋትን እንዲያከብሩ ከአጋሮቻቸው ጋር ሆነው ግፊት እንደሚያደርጉም ተናግረዋል።
When I told them in person on several occasions, that we're not looking for
በተለያዩ በርካታ አጋጣሚዎች ግጭት የማንፈልግ መሆኑን ለራሳቸው በግሌ ነግሬያቸዋለሁ። ምንም እንኳን ጠመዝማዛና አስቸጋሪ ውድድር መኖሩን ብናውቅም ማለት ነው።
የዓለም አቀፋዊ ግጭቶች ባለሙያ የሆኑት አንቶኒ ካርድስማን ቻይናን አስመልክቶ የተለወጠ ነገር መኖሩን ይናገራሉ።
I thought his discussion of China focused on something that really will be a shift.
ቻይናን አስመልክቶ ያለው ንግግር ትኩረቱን እየቀየረ የመጣ ይመስለኛል። በንግድና ከወታደራዊ ግጭቶች ፍጥጫ በመራቅም ከቻይና ጋር መወዳደር በሚያስችሉ ግንኙነቶች ላይ ያተኮረ።
በጋዜጣዊ መግለጫው አንድ ሰዓት ያህል የቆዩት ፕሬዝዳንት ባይደን በመጀመሪያዎቹ የስልጣን ዘመናቸው 100 ቀናት ውስጥ 200 ሚሊዮን የሚደርሱ የኮቪድ-19 ክትባቶችን በየሰው ክንድ ላይ እንደሚያሳርፉ ተናግረዋል። እንደ አውሮፓ አቆጣጠር በ2024 ምክትል ፕሬዝዳንት ካማላ ሃሪስን አስከትለው በድጋሚ እንደሚወዳደሩም ይተበቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ለወራት በሰሜን ኢትዮጵያ ትግራይ የነበረውን አገልግሎት እንዲያቋርጥ ተገዶ የነበረው የተባበሩት መንግስታት ድርጅት የስደተኞች ተቋም ዳግም ወደ ስራ ከተመለሰ በኋላ ባደረገው ቅኝት 20,000 ያህል ኤርትራውያንን አስጠልለው የነበሩ ሁለት የስደተኛ ጣቢያዎች ሙሉ በሙሉ ወድመው በውስጡ ተጠልለው የነበሩትም ስደተኞች ተበትነው ማግኘቱን ይፋ አድርጓል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ሀብታሙ ስዩም ያስደምጠናል።
የኢትዮጵያ ጦር ሰራዊት የትግራይ ክልልን ለመቆጣጠር በህዝባዊ ወያነ አርነት ትግራይ ጦር ላይ ዘመቻ ከጀመረበት ህዳር ወር ወዲህ የተባበሩት መንግስታት ድርጅት አገልግሎት ሰጪ ተቋማት በክልሉ ውስጥ መንቀሳቀስ አልቻሉም ነበር። የረድኤት ሰራተኞች በስተመጨረሻ ከቅኝት ውጪ ወደ ነበሩት ሽመልባና ህጻጽ የስደተኛ ጣቢያዎች ያቀኑ ዘንድ ተፈቅዶላቸዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽንና የሰብአዊ ድጋፍ ማስተባበሪያ ቢሮ የጋራ ተልዕኮ ባደረገው ቅኝት ሁለቱም የስደተኛ መጠለያ ጣቢያዎች ወድመው አግኝቷቸዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ ቦሪስ ቼሸርኮቭ እንደሚሉት 20,000 የኤርትራ ስደተኞችን አስጠልለው የነበሩት ጣቢያዎች ሰው አልባ ሆነዋል። የሰብአዊ ድጋፍ መስጫ መሰረተ ልማቶች ተዘርፈዋል፣ እንዲሁም ወድመዋል።
Most of the shelters in an area known as Zone A, as well as UNHCR's office.
በህጻጽ ዞን ኤ በመባል በሚጠራው ስፍራ ውስጥ የነበሩ መጠለያዎች፣ የተባበሩት መንግስታት ድርጅት የስደተኞች ተቋም ሰራተኞች መኖሪያዎችና የእንግዳ መቀበያዎች ተቃጥለዋል። የጋራ ተልኳችን የሳተላይት ምስሎች ተቆሙትን እና ከስደተኞች ምስክርነት የተሰማውን አረጋግጧል። ኮሚሽኑ በዚያ ይኖሩ የነበሩት በግጭቱ መጀመሪያ ላይ ጣቢያውን ጥለው የሸሹ ኤርትራውያን ስደተኞች ደህንነት በእጅጉ አሳስቦታል።
በግጭቱ መጀመሪያ ላይ ከ7000 በላይ ስደተኞች በደህንነት ስጋት ምክንያት የስደተኛ ጣቢያውን ለቀው ሸሽተዋል። በቀጥታ ጦርነቱ ወደማይደርስባቸው 2 የስደተኛ ጣቢያዎችም አቀንተዋል። ቺሸርኮቭ እንደሚሉት ኮሚሽኑ በተለያዩ የሀገሪቱ ክፍሎች ለደህንነታቸው ሲሉ ከሸሹት ስደተኞች መካከል ከ2000 ከሚልቁት ጋር ግንኙነት መፍጠር ችሏል።
We have around 7,000 to 10,000 Eritrean refugees.
አሁንም ድረስ በክልሉ እንዲሁም ባልደረስንባቸው ቦታዎችም ጭምር ከ7,000 to 10,000 የሚገመቱ የኤርትራ ስደተኞች ተበታትነውና ተፈናቅለው ይገኛሉ። ከአጋሮቻችንና ባለስልጣናት ጋር በመሆን የት እንዳሉ ለማወቅና ለመደገፍ እየሰራን እንገኛለን።
የአካባቢው ባለስልጣናት እንደሚሉት በትግራይ ክልል ሽራሮ ወረዳ 95,000 የሀገር ውስጥ ተፈናቃዮች ይገኛሉ። ቃል አቀባዩ እንደሚሉት ስደተኞቹም ሆነ የሀገር ውስጥ ተፈናቃዮች ምግብ፣ መጠለያ፣ የጤና ክትትል፣ ውሃና ንጽህና አገልግሎትን የመሰሉ ነፍስ አድን ድጋፎች በአስቸኳይ ያስፈልጓቸዋል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዩናይትድ ስቴትስ መንግስት የትግራይ ክልልን ሁኔታ ተረድቶ ለያዘው አቋም ምስጋና የሚያቀርብና ድጋፍ የሚሰጥ እንዲሁም ይህን አቋሙን ተግባራዊ የሚያደርግበት መንገድ እንዲቀይስ የሚጠይቅ ሰልፍ በዋሽንግተን ዲሲና በኒውዮርክ ትላንትናና ዛሬ መካሄዱን አስተባባሪዎቹ ገለጹ። ሰልፉን ያካሄዱት የትግራይ ተወላጆችና ሌሎች ደጋፊዎቻቸው በጋራ መሆኑንም አስተባባሪዎቹ ተናግረዋል። የትግርኛ ክፍል ዘጋቢ በትረ ስልጣንና አዳነች ፍሳህየ ያጠናቀሩትን ዘገባ አዳነች እንደሚከተሉት አቀርባለች።
ከሰልፉ አስተባባሪዎች አንዱ የሆኑት አቶ መስፍናዬ ነው ስለ ሰልፉ ዓላማ በማስረዳት ይጀምራሉ።
ይህ ሰላማዊ ሰልፍ ዓላማ በአንድ በኩል የአሜሪካ መንግስት ያለውን ሁኔታ ተረድቶ ለወሰደው እርምጃዎችና ለፖሊሲ አቅጣጫዎች እሱን ድጋፍ ለመስጠት፣ ሁለተኛ ደግሞ ይሄ ድጋፍ መንግስትም ካለው የፖሊሲ ኮሚትመንት በላይ ተግባራዊ የሚሆንበትን መንገድ እና አቅጣጫዎች ይህንን ሪንፎርስ እንዲደረግልን ለመጠየቅ ነው ያው ሰላማዊ ሰልፍ ተደረገ።
ሰልፈኞቹ የዩናይትድ ስቴትስ መንግስትን ለማመስገን ያነሳሷቸው እርምጃዎች ምን እንደሆኑ አቶ መስፍን ዘርዝረዋል።
አንደኛ ይሄ ሁኔታ ከተጀመረ ጀምሮ በተለይ ያለፉት 3 ወራት ህዝባችን ላይ ለሚደርሱት በጣም አጠቃቂ የሆኑ በደሎች፣ ግድያዎች፣ ሴቶቻችን የሚደፈሩበት ሁኔታ መሰረተው የሁማኒቴሪያን ቀውስ አለ። ሁለተኛ የሁማኒቴሪያን ቀውስ እንዳለ ሆኖም ደግሞ ይሄን ቀውስ ደግሞ በይበልጥ የሚያባብሰው የኤርትራና የአማራ ሚሊሻ እና የአማራ ልዩ ኃይል በአካባቢው መኖር ስለሆነ እነዚህ ከአካባቢው እንዲወጡ ህዝቡ ከእንደዚህ አይነት ጭፍጨፋ እንዲላቀቅ ለማድረግ የአማራ ሚሊሻ እና የኤርትራ እንዲወጡ ብሎ የወሰደው ቁርጥ ውሳኔ፣ ሁለተኛ የሁማኒቴሪያን ችግሮቹ የከፋ ችግር ላይ እንዳለ እና መንግስት እርዳታ እንዲደርስ በጠየቀው መሰረት እና ህዝቡ በሚጠይቀው መሰረት አሜሪካ መንግስትም ይህን ተረድቶ መንግስት ይህንን እንዲያደርግ ለኢትዮጵያ መንግስት የሰጠው ግንዛቤ፣ ሶስተኛው መደረግም ያለበት ብለን የምንለው ያው የተፈጸመው በደል ማንም ይበድለው ማንም ገለልተኛ ወገን ከላይ ደግሞ ዩናይትድ ኔሽንስ ማንዴትድ የሆነ ኢንቨስቲጌሽን እንዲደረግ የምንጠይቀው ጥያቄ ነው። ይህንንም የአሜሪካ መንግስት ኢንቨስቲጌሽን መደረግ አለበት የሚለውን አቋም ወስዷል። እነዚህ አቋሞች ናቸው እኛ እንደ ድጋፍ አድርገን ይሰል።
አቶ መስፍን አየነው ትላንት በዋሽንግተን ዲሲ የተካሄደው ሰልፍ ምን ይመስል እንደነበር ገልጸዋል።
ከህብረተሰባችን ከሌሎች አጋሮቻችን የምንጠብቀው ምላሽ ነው ያገኘ ነው። በጣም ብዙ ሰው ተሳትፏል። በተለይ የወጣቱ በጣም ጋልቨናይዝድ ሆኖ እኛ ከምንገምተው ኦርጋናይዘሮች ከገመትነው በላይ ነው የተሳትፎ የነበረው። ግቡን መጥቷል ብለን እንላለን። ኒውዮርክም እንደዚሁ ተመሳሳይ ዓላማ አለው። የዩናይትድ ኔሽንስ ሴኪሪቲ ካውንስል በየጊዜው ይህንን ጥያቄ የሚያነሳበት ሁኔታ አለ። አሁን ዩናይትድ ስቴትስ የወሰዳቸውን ውሳኔዎች ሴኪሪቲ ካውንስል ደግፎ፣ ይሄ ደግሞ የዩናይትድ ስቴትስ ብቻ ሳይሆንም ዩሮፒያን ዩኒየንም ይህንን ውሳኔዎች የደገፉት ነው። ስለዚህ ይህንን እንዲያደርግ የሚያስችል መንግስታችን የዩናይትድ ስቴትስ መንግስት ያደረጋቸውን ውሳኔም በዩናይትድ ኔሽንስ እንዲቀበለው እና በዛ መልክ ተግባራዊ እንዲያደርገው ለመጠየቅ ነው።
ሰልፈኞቹ ትላንት ዋሽንግተን ዲሲ፣ ዛሬ ደግሞ ኒውዮርክ ከተማ ከተካሄዱት ሰልፎች የሚጠብቁት ምን እንደሆነ አቶ መስፍን ዘርዝረዋል።
ከሁሉም ኢንተርናሽናል ኮሚኒቲ የምንጠብቀው አራት ነገሮች ናቸው። አንደኛ፣ አንፈተርድ የሆነ ሁማኒቴሪያን አክሰስ። አሁንም ቢሆን ኢትዮጵያ መንግስት ለዚህ እርዳታ ክፍት ሆኗል እያለ ያ ነገር ተግባራዊ የሆነ አይደለም። ሪፖርት እንደሚቀርበው 75% የትግራይ ህዝብ እርዳታ እያገኘ አይደለም፣ ማግኘት የሚገባው ህዝብ እያገኘ አይደለም። ስለዚህ ይሄ አንደኛው አንፈተርድ የሆነ ሁማኒቴሪያን አክሰስ ነው። ሁለተኛው ገለልተኛ የሆነ የኢንተርናሽናል ኢንቨስቲጌሽን እንዲደረግ ነው። ዩኤን ማንዴትድ ብለን እንላለን፣ ቢካዝ ዩናይትድ ኔሽንስ ማንዴትድ መሆኑ ዩናይትድ ኔሽንስ ራሱ ይህንን ለማስፈጸም የሚያስችሉ ኢንስትሩመንት ስላለው ማለት ነው። ሶስተኛው የምንጠይቀው ኤርትራና የአማራ ሚሊሻ እና የአማራ ልዩ ኃይል ከትግራይ እንዲወጡ ማድረግ ነው። ይሄ ኢምፖርታንት ነው። ይሄ ከሌለ ያለው የሂማን ሚዘሪ የሚቆምበት ሁኔታ የለም። ህዝባችን በጣም በየቀኑ ለበደል ነው የሚደረገ። ዛሬ እንኳን ሰምታችሁ እንደሆነ ዶክተርስ ዊዛውት ቦርደር ያወጣው ሪፖርት አለ። ግድያ ነው እየተፈጸመ ያለው። ስለዚህ ይሄ እነዚህ አካሎች ከዛ ካልወጡ በስተቀር ሰላም ሊኖር አይችልም። አራተኛው ደግሞ ድርድር መሄድ ያለበት ነው። ወደ ድርድር የሚሄድ ከሆነ ደግሞ በህጋዊ ህዝብ መርጦ የመሰረተው መንግስት አለ። ያ መንግስት ወደ ነበረበት መመለስ መቻል አለበት። በትግራይ ህዝብ ወክሎ ነጎሼት ማድረግ የሚችለው የትግራይ ህዝብ ይሆነኛል ብሎ የመሰረተው የትግራይ መንግስት ነው። ያ መንግስት ነው ቦታ ላይ መቀመጥ የሚገባ።
በሰልፉ ተሳታፊዎች መካከል ጥቂት ሰዎችን አነጋግረናል።
ሉላዳ አብይ አህመድና ኢሳያስ አፈወርቄ በትግራይ ውስጥ ለሚያደርጉት ግፍ ለህፃናቶች በሰማይና በምድር ለዛ ድምፅ ለመሆን ነው የመጣሁት።
ሰይፈ ግርማይ ከዋሽንግተን ዲሲ። አብይ አህመድ አሊ እና የኢሳያስ አፈወርቄ ጦር ትግራይ ውስጥ ገብቶ ከፍተኛ ጭፍጨፋ እየፈጸመ ስለሆነ እሱን በመቃወም ነው።
ትግራይ ውስጥ ተፈጽመዋል ለሚባሉት የሰብአዊ መብቶች ጥሰቶች ነፃና ገለልተኛ ምርመራ እንደሚካሄድና አጥፊዎች በህግ እንደሚጠየቁ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ለፓርላማ በሰጡት ማብራሪያ ማስታወቃቸው ይታወሳል። እንዲሁም በጥሰቶቹ ላይ የጋራ ምርመራ ለማካሄድ የኢትዮጵያ የሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ቢሮ መስማማታቸውና ምርመራ ለመጀመር መዘጋጀታቸውን ትናንት ባወጡት የጋራ መግለጫ አስታውቀዋል።
በትረና ዳነችን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራብ ኦሮሚያ የሚገኙና የአሜሪካ ድምጽ ያነጋገራቸው ነዋሪዎች ከታጣቂዎች ጋር አላቸው በተባለ ግንኙነትና ስንቅ በማቀበል የተጠረጠሩ ግለሰቦች ታስረው እየተንገላቱ እንደሆነ ገለጹ። የኦሮሚያ ክልል መንግስት በበኩሉ ታስረው በህግ እየተጠየቁ ያሉት ግለሰቦች ለሸማቂው ኃይል ስንቅና መረጃ የሚያቀብሉና በተለያዩ ነገሮች እገዛ የሚያደርጉ መሆናቸው ስለተደረሰበት ነው ብሏል። ከነዋሪዎቹ በተነሳው ቅሬታና ከመንግስት በተሰጠው ምላሽ ዙሪያ የህግ ባለሙያ አነጋግረናል። ዘገባውን ያጠናቀረችው ፀሐይ ዳምጠው ዝርዝሩን ታስደምጠናለች።
በጅማ ዞን ሊሙሰቃ ወረዳ ነዋሪ አቶ መገርሳ ጁንዲ የአካባቢው ወጣቶች ከታጣቂዎች ጋር ትገናኛላችሁ፣ ስንቅ ታቀብላላችሁ በሚል በመንግስት የጸጥታ ኃይል ችግር እየደረሰባቸው እንደሆነ ይናገራሉ። ወጣቶቹ ታጣቂዎቹ ያሉበትን ቦታ እንዲያሳዩም ጫና እየተደረገባቸውና የዕለት ኑሯቸው እየተስተጓጎለ ነው ሲሉ ያማርራሉ።
ጎደነ ጅማና ሊሙሰቃ ከሰት ራኮ ነገኛ ሀማደ ከንጅሩ ኩኒትሞ አባው ሸኔ ቤት ጀቹዳኒ ሙመተ ወሊቲ ከበኒት ከኒደማ ጅሩ።
በጅማ ዞን ሊሙሰቃ ወረዳ ውስጥ ነው ከፍተኛ የጸጥታ ችግር ያለው። ይህም ኦነግ ሸኔን ታውቃላችሁ በማለት ህብረተሰቡን በአንድ ቦታ ሰብስበው እያሰሩ ነው። በከተማው የሚገኙ ነዋሪዎችን ቤተሰቦቻቸው ናቸው ኦነግሸኔን የሚረዱ በማለት እያሰሩ ነው ያሉት። አሁን ደግሞ በተለይ እናቶች ከህፃናት ጋር ነው እየታሰሩ የሚገኙት። ለምሳሌ መምህርት አስቴር ፈቃዱ በወረዳው የሁለተኛ ደረጃ ትምህርት ቤት መምህርት ናት። ከባለቤቷ ጋር ከተለያዩ 3 ዓመት ሆኗቸዋል። ነገር ግን ባለቤትሽ ከታጣቂዎች ጋር ነው የሚሰራው፣ የት እንዳለም ታውቂያለሽ፣ ንገሪኝ ብለዋት ከልጆቿ ጋር እስር ቤት ትገኛለች። እሷ ብቻ አይደለችም፣ ብዙ ሴቶች በወረዳው ኦነግ ሸኔን ትረዳላችሁ ተብለው እየታሰሩ ይገኛሉ። በገጠር ላይ ታጣቂዎችን እናንተ ናቸው የምትቀልቡት ብለው ህብረተሰቡን እያንገላቱት ይገኛሉ። የመንግስት ጸጥታ ኃይል ደግሞ ወደ ገጠር ሲሄድ የሰው ቤት ያቃጥላል፣ ንብረት ያቃጥላል። ብዙ ሰዎች ቤታቸውን ጥለው እየሸሹ ነው። ሴቶችን ይደፍራሉ። ከፍተኛ ችግር ውስጥ ነው ያለ ነው። ስለዚህ የሚመለከተው አካል እንዲያውቅልን ለማለት ነው።
ሌላው የምዕራብ ወለጋ መነሲቡ ወረዳ ነዋሪ አቶ ለታ በከኮ ባሎቻቸው ከታጣቂዎች ጋር ግንኙነት እንዳላቸው የተጠረጠሩ ሚስቶች ታስረው እንደምንገላቱ ይገልጻሉ።
ጫካ ውስጥ በሽምቅ ውጊያ ላይ ይገኛል ብለው ያሰቡትን የአንድ ግለሰብን ባለቤት ይዘው ባለቤትሽን አቅርቢ፣ የት እንዳለ ታውቂያለሽ በማለት ልጆቿን ለብቻ አስቀርተው ብዙ ጊዜ ለእስራት ዳርገዋታል። ብዙ ስቃይ ነው ያደረሱባት። በሌላ በኩል ደግሞ ልጆቻቸው ጫካ ውስጥ በሽምቅ ውጊያ ላይ እንዳሉ የተጠረጠሩ እና ስንቅ በማቀበል የተጠረጠሩ ግለሰቦች ቤቶችም ተቃጥለዋል።
የኦሮሚያ ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ግለሰቦቹ የሚታሰሩት ከታጣቂዎቹ ጋር ያላቸው ግንኙነት ሲረጋገጥ መሆኑን ተናግረዋል።
ሸማቂ ለኦሮሚያ አሁን የመጀመሪያው አይደለም። ምናልባት ከቀጠና ቀጠና ሊለያይ ይችላል። በምዕራብ ኦሮሚያ ቀድሞ ያልነበሩ ሁኔታዎች ተፈጥሮ ሊሆን ይችላል። በሌላኛው የኦሮሚያ ክልል ደግሞ ሸማቂ 50 ዓመት ከክልሉ ጋር የኖረበት ሁኔታ አለ። ስለዚህ ሸማቂ እንዴት ይጠፋል? እንዴት ይወገዳል? ምን አይነት ስራ መሰራት አለበት? ይሄ ግልጽ ነው እና አንደኛ ይሄ ልንገነዘበው ይገባል። ሁለተኛው የሸማቂን ለማጥፋት በሚደረግ እንቅስቃሴ ውስጥ የሸማቂ ደጋፊዎች ናቸው ተብሎ የሚታሰሩ ይኖራሉ። በትክክል የሎጂስቲክ አባላት ሆኖ የሚያገለግሉ፣ የፋይናንስ ኃይል ሆኖ የሚያገለግሉ፣ መረጃ ሆኖ የሚያገለግሉ፣ በህዝብ አደረጃጀት ውስጥ የሚሳተፉ ደጋፊ ብቻ ሳይሆን አባሎች ጭምር ስላሉ እነሱ በሚኖረው መረጃና ህጉ ሊያስቀጣው ይችላል ተብሎ በሚገመት ደረጃ እርምጃ ይወሰድባቸዋል፣ ህጋዊ እርምጃ።
የኦሮሚያ ክልል ልዩ ኃይልና ሚሊሻ አባላት የአርሶ አደር ቤት ማቃጠልን፣ ዝርፊያና ጾታዊ ጥቃትን ጨምሮ በህብረተሰቡ ላይ እየተፈጸመ ነው የተባለውን ሰብአዊነት የጎደለ አድራጎትና ወንጀልን በተመለከተ ምላሽ እንዲሰጡ የተጠየቁት አቶ ጅብሪል
ገበሬውን ከቤት ለማፈናቀል ይሞከራል፣ ይሄ የቀረበው በሸኔ አባላት ደጋፊዎች ናቸው በሚል ሴቶች ይደፈራሉ፣ ቤት ከቤት ሰው ይፈናቀላል የሚለው ነገር መሰረተ ቢስ ክስ ነው።
በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህርና የህግ ባለሙያ አቶ ቸርነት ሆርዶፋ የህብረተሰቡን ጥያቄና የመንግስት ምላሽን አተያይተው የህግ አስተያየት ሰጥተዋል።
አንድ ነገር መታወቅ ያለበት በዚህ በወንጀለኛ መቅጫ ህጋችን ላይ ወንጀል የግል ኃላፊነት ብቻ ነው የሚያወጣው። ወንጀል የወል ኃላፊነት አያመጣም። ወንጀል አስቦ ያደረገውን ሰው ብቻ ነው የሚያስጠይቀው፣ ሌላ ሰው አስጠይቅም። ስለዚህ የወንጀል ኃላፊነት ወደ ሌላ አይተላለፍም እያልኩ ነው። ይህንን ወንጀል ህጉ አንቀጽ 41 ላይ ማንበብ ይቻላል። የባል ወደ ሚስት፣ የሚስት ወደ ባል፣ የልጅ ወደ ቤተሰብ የሚመጣበት ሁኔታ የለም። ነገር ግን ይሄ ለምን እንደሚከሰትም መረዳት ተገቢ ነው። አንዳንድ ጊዜ የእኛ የፍትህ ተቋማት ካለባቸው ደካማነት አንጻር እና እነኚህ የሽምቅ ተዋጊዎች ደግሞ እንቅስቃሴ የሚያደርጉበት አካባቢ ላይ በአብዛኛው ህብረተሰቡን በማስፈራራት እና ስጋት ውስጥ በመጣል የሚደረግ እንቅስቃሴ ስለሆነ መረጃ የሰጠ ሰውም የጥቃት ሰለባ ስለሚሆን ቤተሰብን በመያዝ መረጃ የመሰብሰብ ነገር ይደረጋል። ነገር ግን ይሄ ፈጽሞ በህገ መንግስቱም በወንጀል ህጉም ተቀባይነት የሌለው ነገር ነው። በወንጀል ውስጥ ቀጥታ ተሳትፎ የሌላቸውን ሰዎች ይዞ ማሰቃየትና ወንጀለኛውን ንገሩ፣ የት ነው ያለው፣ መረጃ ስጡ የሚለው ነገር ሌላ የሰብአዊ መብት ጥሰት።
ከታጣቂዎች ጋር ግንኙነት ያለው የረዳቸው፣ መረጃ የሰጠ እንዲሁም ስንቅ ያቀበለ በሚል በወንጀል ድርጊቱ ህግ እንዲጠየቅ መደንገጉን አቶ ቸርነት ያስታውሳሉ።
እነኛ ሰዎች ወንጀል የሚሰሩ ሰዎች የሚሰሩትን ውስጥ መሳተፍ አይደለም፣ ማነሳሳት አይደለም፣ መርዳት አይደለም። ነገር ግን መረጃ እነሱ ወንጀል መስራታቸው እየታወቀ ለመንግስት አለማሳወቅ በራሱ የሚያስጠይቅ ተግባር ነው ማለት ነው። ይሄንን መረዳት ያስፈልጋል። አንዳንድ ጊዜ ሳንፈልግ ተገደን ወንጀል ልንስጥ ከአቅማችን በላይ ሆኖ ማለት በግዴታ ሽምቅ ተዋጊ ሊደረግ ይችላል። ሰው በግዴታ አሰልጣኝ ሊሆን ይችላል። ብዙ ለዛ ወንጀል የሚሆኑ ነገሮችን የሚሰራ ሰው ሊሆን ይችላል። ስለዚህ ይህ ሰው በመላ ፍላጎቱና ሀሳቡ የሚያደርገው ተረድቶ ውጤቱንም አውቆ ተቀብሎ እሱን አደረገ ወይስ በሌላ ተጽዕኖ ራሱን ብሎ ነው ያደረገው ይሄን ነገር የሚለው ነገር በግምት ውስጥ ማስገባት ይገባል። ማለት ለመንግስት አካላት የማሳወቅ ጊዜ የማይሰጥ መሆን አለበት፣ እድል የማይሰጥ መሆን አለበት። እድል የሚሰጥ ከሆነ ሊያስቀጣ ይችላል።
አቶ ቸርነት የፍትህ ተቋማት የዘመነ የመረጃ አሰባሰብ መከተል አለባቸው ሲሉም አክሏል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ላደረሰችን ዘገባ እናመሰግናለን። አድማጮች፣ አሁን መጪውን ምርጫ በተመለከተ የተሰናዱ ዘገባዎች የሚቀርቡበት ሰዓት ላይ እንገኛለን። ብሔራዊ ምርጫ ቦርድ የግጭት መንስኤ ሊሆኑ ይችላሉ ባላቸው 8 ቀበሌዎች ላይ ምርጫ ላለማካሄድ መወሰኑን በመቃወም የሶማሌ ክልል ያቀረበውን የማስተካከያ ጥያቄ እንደማይቀበለው አስታወቀ። የሶማሌ ክልል በምርጫ ቦርድ ውሳኔ ላይ እንደሚመክር አስታውቋል። አዲስ ቸኮል ተጨማሪ አለው።
ብሔራዊ ምርጫ ቦርድ በሶማሌ ክልል የቀረበውን የማስተካከያ ጥያቄ እንደማይቀበለው አስታወቀ። የምርጫ ቦርድ አመሻሽ ላይ ባወጣው መግለጫ እንዳስታወቀው ምርጫ ላለማካሄድ በወሰነባቸው ቀበሌዎች ላይ የቀየረው አቋም የለም። የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ የውሳኔውን ዓላማና ተያያዥ ጥያቄዎችን በተመለከተ የቦርዱን አቋም ያስረዳሉ።
ዋና ዋና ሀሳቦችን ለመጥቀስ አንደኛው ቦርዱ እንደዚህ አይነት ውሳኔዎችን ሲወስን ውሳኔዎች ላይ የሚደርሰው ከአስተዳደራዊ ወሰን ጋር በተገናኘ ወይም በመሳሰሉት ነገሮች ሳይሆን የምርጫን ሰላምንና ጸጥታን ከማስጠበቅ አንጻር ችግር የሚፈጥሩ ቦታዎች ላይ እንዴት አድርገን ምርጫው ማስፈጸም እንችላለን ከሚል መነሻ ተነስቶ ነው የሚወስነው እና በምንም መልኩ እነዚህ ነገሮች ለምሳሌ አሁን 8 ቀበሌዎች ላይ ምርጫ ጣቢያዎችን አናቋቁምም ያል ነው። ምናልባት ሚስ አንደርስታንዲንግ ተፈጥሮ ከሆነ በዋናነት ቦርዱ ያለው ምንድን ነው፣ እነዚህ 8 ቀበሌዎች እንደዚህ አይነት ማህበራዊ ማህበረሰብ መካከል ያለ ግጭት፣ ክርክሮች፣ እንደዚህ የመሳሰሉት ነገሮች ካሉባቸው ምርጫን በምናካሄድበት ወቅት በጣም አስቸጋሪ ይሆናል። እንደገና ደግሞ ምርጫ ጣቢያዎች መቋቋምና ምርጫ መካሄድም ፈርዘር ለሆነ የሰላም መደፍረስ ምክንያት መሆን ስለሌለበት እነዚህ ቦታዎች ላይ አላካሄድም ብሎ ራሱን ነው ወዝድሮ ያደረገው የወጣው ማለት ነው። ስለዚህ ያ ማለት ቀበሌዎቹ ለሶማሌ ክልል ለአፋር ክልል የተሰጡ ናቸው ወይም መስተዳድራዊ ወሰን ጋር የተገናኙ ውሳኔዎች ናቸው ማለት አይደለም እና ዋናው የውሳኔው ማጠንጠኛ ሰላማዊ ምርጫን ማካሄድ ነው። ስለዚህ የሰላም መደፍረስ ችግሮች ካሉ ደግሞ እነሱን ችግሮች ቦርዱ እዛ ውስጥ ገብቶ ሁኔታዎችን ከማባባስ ይልቅ በማራቅ እነዚህ አይነት ችግሮች እንዳይፈጠሩ በአፋር ክልል በኩል ያሉ ዜጎች በአፋር ክልል በኩል ባሉ ምርጫ ጣቢያዎች ምርጫ ክልሎቻቸው ሳይቀየር፣ በሶማሌ ክልልም በኩል በሶማሌ ክልል ያሉ ዜጎችም በዛ በኩል ምርጫ ጣቢያዎቻቸው በአቅራቢያ ባለ ቀበሌ ሄደው ድምጻቸውን መስጠት ይችላሉ። ስለዚህ የሰላም ችግር እንዳይኖር እናደርጋለን። በዛ የዜጎችን ደግሞ የመምረጥ መብት እንዳይነካ ደግሞ እናደርጋለን በሚል ነው ውሳኔውን የወሰነው። ይህንን ውሳኔ ወስኖ ሲወስንም ደግሞ በደብዳቤው ላይ ተው እንደሆነ የምርጫ ጸጥታ ታስክ ፎርስም ራሱ በፌዴራል ደረጃም ያለው ቦርዱም እንዳንድ አባል ከሆነበት ጋር ምክረ ሀሳብ ጠይቋል። ቦርዱም ራሱ ግጭቶች ያሉባቸው የሚባሉ ቦታዎች ጋር ምርጫ እንዴት አካሄዳለው የሚል የራሱ አሰስመንት ወይም ደግሞ ጥናት የሚያደርግበት ወቅት ሪስክ ማፕ ሲያደርግም እንደዚህ አይነት ችግሮች ያሉባቸው አካባቢዎች አንዱ የአፋርና የሶማሌ አጎራባች ቀበሌዎች እንደሆኑ ይረዳል። ስለዚህ ከእነዚህ ነገሮች መሰረት በማድረግ ነው ይሄ ውሳኔ የተወሰነው የሚለውን ነገር ነው ለማሳየት የሞከር ነው።
ከነኝ ከአፋርና ሶማሌ አጎራባች አካባቢዎች ባሻገር ሌላ እንደዚህ የግጭት ስጋት ተብሎ የተለዩ ሌሎች አካባቢዎች አሉ እና ምርጫ
ይኖራሉ ለምሳሌ ማናካሄድባቸው ብለን እስካሁን አልወሰንም። ምክንያቱም ከዝቅተኛ አስተዳደር እርከን ላይ ያሉ ነገሮችን አይተን እነዚህ አይነት ችግሮች ስላሉ ይህንን ውሳኔ ወስናል። ከጸጥታ አንጻር ያልንባቸው ቦታዎች የሉም፣ ገና አልወሰንባቸው። ግን አሁን ሁኔታዎቹን አሰስ እያደረግን ምርጫ ጣቢያዎች መክፈት የማንችልባቸው ሁኔታዎች ቢፈጠር፣ የጸጥታ ችግሮች ቢያጋጥሙ አስፈጻሚዎቻችን ላይ የመሳሰሉት ነገሮች እንዲኖሩ ይህንን አንደኛውን አሰስ እያደረግን ያለነውን ነገር በተግባር መሬት ከሚያጋጥመን ጋር አንድ ላይ አገጣጥመን ከዛ ደግሞ ከሚመለከታቸው አካላት ምክር ጠይቀን የተለያዩ ውሳኔዎችን እየሰጠን ምን ይሄድ ይሆናል። እስካሁን ድረስ ይሄኛው ነው አሁን ውሳኔ ላይ የደረሰው።
ሌላው አሁን የግጭት መነሻ የነበረው ከዚህ በፊት አወዛጋቢ የነበሩት 3 ቀበሌዎች ናቸው። አሁን እናንተ ምርጫና ካሄድም ያላቸዋቸው 8 ቀበሌዎች ላይ ነው። 5ቱ ቀበሌዎች ላይ ይገባኛል ጥያቄ በሌለበት ሁኔታ ይሄ ውሳኔ እነሱ 5ቱንም ቀበሌዎች
ጥያቄው አለ። እውነቱን ለመናገር ግጭቱ ያለባቸው ቀበሌዎች 3 ናቸው፣ 5 ናቸው፣ 10 ናቸው የሚለው የእኛም ማንዴት አይደለም የመወሰን። ምክንያቱም አንዳንድ ሰዎች 3 ነው ሊሉ ይችላሉ፣ ሌሎች 5 ነው ይችላሉ፣ ሌሎች ይችላሉ። እንደየ እንዳላቸው ኢንትረስት፣ እንዳላቸው መብት፣ እንዳላቸው የፖለቲካ ሀሳብ፣ እንዳላቸው የክርክር፣ የታሪክ፣ የአስተዳደር ወሰን፣ የሰው አስተፋፈር የመሳሰሉት ነገሮች ያለ ውስብስብ ጉዳይ ነው። ቦርዱ እዚህ ውስጥ አይገባም። 8ቱ ቀበሌዎች ላይ አቤቱታ ቀርቧል። 8 ምርጫ ጣቢያዎችም በዛ 8ቱ ቀበሌዎች ውስጥ የሚያሉት ምርጫ ጣቢያዎችም ዝርዝር ተጠቅሰዋል። እነዛ ዝርዝሮች ተጠቅሰዋል። ስለዚህ እነዛ ዝርዝር የተጠቀሱ 30 ምርጫ ጣቢያዎች ላይ በቀረበን አቤቱታ መሰረት አድርገን ነው ማለት ነው ምላሽ የሰጠን።
የኮሚኒኬሽን ኃላፊዋ ሶሊያና ሽመልስ የብሔራዊ ምርጫ ቦርድ ይህን ውሳኔ በመወሰኑ ሊመሰገን ይገባ ነበር ይላሉ። ስማቸው መግለጽ ያልፈለገው የሶማሌ ክልል አመራር በክልል ደረጃ በብሔራዊ ምርጫ ቦርድ ውሳኔ ላይ እንደሚመክሩበትና አቋማቸውንም ይፋ እንደሚያደርጉ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ጅጅጋ።
ወደ ሌላ የምርጫ ዜና ስናልፍ በሶማሌ ክልል የእጩዎች ምዝገባ ላይ በተዘጋጁበት ልክ እጩዎቻቸውን ማስመዝገብ እንዳልቻሉ ተቃዋሚ ፓርቲዎች አስታወቁ። በክልሉ ከሚወዳደሩ 5 ፓርቲዎች መካከል ይህንን ቅሬታ ያቀረቡት ኦብነግና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ሲሆኑ ምርጫ ቦርድም ቅሬታ የቀረበባቸውን የምርጫ ክልሎች እየመረመሩ መሆኑን አስታውቋል። አዲስ ቸኮል ተጨማሪ አለው።
በሶማሌ ክልል ለምርጫ የተወዳደሩ ካሉ ፓርቲዎች መካከል ኦብነግ እና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ አመራሮች በተለያዩ ምክንያቶች የተወሰኑ እጩዎቻቸውን ማስመዝገብ እንዳልቻሉ አስታውቀዋል። የኦብነግ ቃል አቀባይ አብዱ ቃድር ሐሰን
We're facing political obstacles and Somali regional government they are not prepared to election.
ብዙ ችግሮች አጋጥመውናል። የሶማሌ ክልል ለምርጫ አልተዘጋጀም። በ24 ወረዳዎች እጩዎቻችን እንዳናስመዘግብ ጫና አድርሰውብናል። ምርጫ ቦርድም ተጽዕኖ አሳድሮብናል። በ24 ወይም 25 የምርጫ ክልሎች ላይ ቅሬታችንን ለምርጫ ቦርድ አስገብተናል። ጉዳያችንን በ3 ቀን ውስጥ ይታየልናል ብለን እናምናለን። ምርጫ ቦርድ ላላይ መዋቅሩ ጥሩ ነው፣ በአሰራሩም ጥሩ ነው። ሆኖም አንዳንድ መመሪያዎቹ ለመተግበር አይመቹም። በ3 ቀን ውስጥ እጩ አስመዝግቡ ይሉናል፣ ግን ከጅጅጋ ሞያሌ ለመሄድ 6 ቀን ይፈጃል። በሌላ በኩል ከግማሽ በላይ የወረዳ ምርጫ አስፈጻሚዎች የመንግስት ሰራተኞች ናቸው። የመንግስት ሰራተኞች ደግሞ አብዛኞቹ የገዢ ፓርቲ አባላት ናቸው ነው ያሉት። የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ቃል አቀባይ ሂርሲዶል በበኩላቸው ፓርቲያቸው እጩዎቹን ለማስመዝገብ ያጋጠመውን የጊዜ ጥበትና አንዳንድ ምርጫ አስፈጻሚዎችን በተመለከተ በኦብነግ የሚቀርቡ ቅሬታዎችን እንደሚጋሩ ይገልጻሉ።
የእኛ ክልል ትልቅ ስፋት ነው ያለው። ስለዚህ ምርጫ ቦርዱን ተዘጋጅቶ ቢሮዎቹን አልተከፈተም፣ በ8ም አልተከፈተም። ከዛ በኋላ 2 ዙር ነው ያደረጉት። ሌሎቹ ክልሎች በ8 ነው የጀመሩት፣ እኛ ግን በ22 ነው የጀመርነው። በ26 ነበረ የሚያልቀው፣ 4 ቀን ብቻ ነበረ። እንደገና ምርጫ ቦርድ ለእጩዎች ምዝገባ 4 ቀን ጭማሪ አደረጉት፣ በ30 ነው የተዘጋ። ስለዚህ እኛ ብዙ ቦታ አልደረስም። እዛ ምክንያት
ቅሬታችን አቅርባችኋል ለምርጫ ቦርድ?
አቅርበናል፣ ቅሬታችንም አቅርበናል። በገላጤም ችግር ገጥሞናል እና የተከለከሉ ሰዎችም ይኖራሉ። በገላጤ ዶሎ እንዳይመዘገቡ የመጀመሪያ ሰርቲፊኬት ወስዶ ግን አላስተላልፉትም ወደ አዲስ አበባ።
ማን ይህን የከለከለው? የክልሉ መንግስት ወይስ ምርጫ ቦርድ?
ምርጫ ቦርድ ነው። ምርጫ ቦርድ ሰራተኞች ገላጤ ያሉት ወረዳ ስራ አስፈጻሚ ኮሚቴዎች እንደዚሁ ነው ያደረጉት እና ተቆጣጣሪም አለ። አንድ ሰው ተቆጣጣሪ ዶሎ ዞን፣ እነሱ ናቸው እንደዚያ ያደረጉት። እኛም አቤቱታ አቅርበናል።
የምርጫ ቦርድ ቃል አቀባይ ሶሊያና ሽመልስ በበኩላቸው ቅሬታዎችን መቀበላቸውና በቅርቡ ምላሽ እንደሚሰጡ አስታውቀዋል። በቦርዱ ላይ የቀረቡ ሌሎች ወቀሳዎችን በተመለከተ የሚሉት አላቸው።
በሶማሌ ክልል ውስጥ የተመዘገቡ ፓርቲዎች እስካሁን ባለን ቁጥር 4-5 ፓርቲዎች እንደዚህ ይሆናሉ። ቅሬታዎች መዝገባ ሲዘጋ ያቀረብነው አንደኛው ነገር ምንድን ነበረ? በልዩ ሁኔታ በቦርዱ ሰራተኞች ወይም ደግሞ በቦርዱ ጽህፈት ቤት የምርጫ ክልል ጽህፈት ቤት ችግር የተነሳ ያሉ እና አሳማኝ የሆኑ ልዩ ኬዞች ካሉ እጩዎች ሊመዘገቡላቸው እንደሚችሉ የፖለቲካ ፓርቲዎች ተናግረን ነበረ። ስለዚህ በዛ መሰረት የተወሰኑ ፓርቲዎች ኮምፕሌን አቅርበዋል። የሶማሌ ክልል ላይ እኛ መዝገብ በሚገባን ጊዜ ሄደን በቂ መስተንግዶ አላገኘንም፣ ወይም እንደዚህ ያጋጠመን ወይም እንደዚህ ያጋጠመን የሚል ማለት ነው። አንዳንዶቹ ቤታዎች በጣም ረዥም እና ብዙ ናቸው። ስለዚህ በእኛ በኩል ማድረግ ያለብን ነገርና አሁን አጣርተ እያጠራን ያለ ነው አንደኛው ነገር ምንድን ነበረ? በእርግጠኝነት አጣርተን በእኛ በኩል ለምሳሌ
በጽፈት ቤት አለመከፈት የተነሳ ወይም ሲስተም ባለመስራት የተነሳ ችግር ያጋጠመባቸውን የምርጫ ክልሎች ላይ ፍቃድ ሰጥተን መመልከት ትችላላችሁ ያልናቸው ድርጅቶች አሉ። ከዛ ውጭ ደግሞ ገና ሚስታችሁን እያጠራንም ያለ ነው። ምክንያቱም በአንድ በኩል የኛ አስፈጻሚዎች አይ በወቅቱ እኛ ከፍተን ከዚህ ቀን እስከዚህ ቀን ድረስ እየሰራን ነበር እና ይሄ በፓርቲዎች በኩል የሚቀርበው ቤተሰብ ክፍላይ ለን ብለው ያለዋሉ። ስለዚህ እሱን እያጠራን እንገኛለን ማለት ነው። ግማሽ ለግማሽ ነው ያለው። ሶ ኦልሬዲ የተጠራው በልዩ ሁኔታ መዝገብ ተፈቅዶላቸዋል ያልናቸው ፓርቲዎች አሉ። ለምሳሌ አንደኛው የኦኤምኤልኤፍ ነው፣ የኦጋዴን ነጻ አውጪ ግንባር፣ ሌላኛው ደግሞ አቤቱታዎቹን አቅርቦ እየታዩላቸው ፓርቲዎቹ ካሉ ፓርቲዎች መካከል ሌሎችም ይጠቀሳሉ። ለምሳሌ ዜማም አቅርቧል፣ ነጻነትና ኩልነትም ማቅረብ ሲገባ የመብጫ ክልል ነው አላቀረብኩም ብሏል ማለት ነው። ስለዚህ ሶማሌ ክልል ላይ ያለን ሁኔታ ይሄ ነው። በልዩ ሁኔታ አቤቱታ ያቀረቡ ፓርቲዎችን ስቲል እያየን
ነው። አሁን ሁለት ነገር ነው። አንደኛው ከዚህ ከመልካ ምድር ጋር መሰረተ ልማት የለም። መልካ ምድር ምቹ ስላልሆነ ከዚህ ሞያሌ ሄደን መቀስቀስ ብንፈልግ 6 ቀን ይፈጅብናል። ነገር ግን የተሰጠን ቀን 3 ቀን ነው። እዛ ደርሰን ማለት አንችልም። ከዚህ አንጻር ቀኑ ይራዘምልን የሚል ነው አንደኛው ነገር፣ ከመልካ ምድርና መሰረተ ልማት አለመስፋፋት ጋር የሚያያዝ ነው። ሁለተኛው ደግሞ ከዚህ ከሰራተኞች ቀን በቀበሌና ወረዳ ሌቨል ላይ አንዳንድ ቦታ አንድ ቀበሌ አሁን ምዕራብ ሶማሌ አንድ ቦታ ላይ የወረዳው ተወዳዳሪ ነው አስተዳዳሪ የሱ ዘመዱ ነው እዛ ምርጫ ቦርድ እንትን የሆነው። ሌሎች ቦታዎች ላይ ደግሞ መንግስት ሰራተኞች አብዛ ብዙ ቦታ መንግስት ሰራተኞች ናቸው። እነሱ ደግሞ ለመንግስት ወይም ለገዢው ፓርቲ ማዳላት ያለባቸው መስሎ የተሰማቸዋል አይነት ነገር ነው ያለው። አንዳንድ ቦታ
ላይ እንግዲህ አሁን በሁለት ለይተን የሚው የእጩዎች ምዝገባ የተከፈለው ለሶስት ቀን ብቻ አይደለም። በአጠቃላይ የእጩዎች ምዝገባ 21 ቀን አካባቢ የፈጀው ማለት የተጨመሩትን ቀናት ጀምሮ። ስለዚህ ለምሳሌ አንድ ቦታ ለመድረክ ስለመድረክ ኢንፍራስትራክቸሩ 6 ቀን እንኳን የሚፈጅ ቢሆን በአጠቃላይ ግን በአጠቃላይ ቶታሊ ወደ 15 ቀናት ነበሩት ማለት ነው። እንግዲህ ይሄ የመከፈት ችግሮች እንደዚህ እንደዚህ የመሳሰሉ ችግሮች አሉ ብለን ደግሞ እኛ ተጨማሪ 4 ቀናት ጨምረናል።
ምርጫ አስፈጻሚዎችን በተመለከተ ቅሬታ ያላቸው ጥቆማ እንዲሰጡ ማስታወቃቸውንና ጥቆማዎችን መርምረው እርምጃ እንደሚወስዱ መግለጻቸውን ለቪዮ ተናግረዋል። ሆኖም እስካሁን ከሶማሌ ክልል በዚህ ረገድ የደረሳቸው ጥቆማ እንደሌለ ነው ቃል አቀባዩ የገለጹት። ለ6ኛው ሀገር አቀፍ ምርጫ በሶማሌ ክልል ብልጽግና፣ ነጻነትና እኩልነት፣ ኢዜማ፣ የምዕራብ ሶማሌ ዴሞክራሲያዊ ፓርቲና ኦብነግ ለምርጫ ተመዝግበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ጅጅጋ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ደግሞ ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን horn@voanews.com ነው። አስተያየቶቻችሁን በኢሜል ማድረስ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ የሁለተኛ አጋማሽ የመጀመሪያ ዘገባችንን እንለፍ። በትግራይ ክልል በጦርነት ምክንያት ከቀያቸው ተፈናቅለው በመቀሌ ከተማ ቅሳነት በሚባል ትምህርት ቤት ተጠልለው የሚገኙ ተፈናቃዮች ችግር ላይ በመሆናቸው ሀገር ሰላም ሆኖ ወደ ቀያቸው መመለስ እንደሚፈልጉ ገለጹ። ተፈናቃዮቹ ስላጋጠማቸው ችግር፣ አሁን ስላሉበት ሁኔታና የከተማው ማህበረሰብ እያደረገላቸው ስላለው ድጋፍ በተመለከተ ያነጋገራቸው ሙልጌታ አጽብሀ ተከታዩን ዘገባ ልኳል።
በመቀሌ ከተማ ቅሳነት በሚባል ትምህርት ቤት 4 ልጇን ይዛ ያገኘኋት ወይዘሮ መዓዛ ከፋይ ከሑመራ ከተማ ነው ተፈናቅላ የመጣችው። በጦርነቱ ምክንያት ከ3 ወራት በፊት ከ3 ልጆቿና ባለቤቷ እሷም እርጉዝ ሆና በእግር ጉዞ እንደጀመረች ነው የነገረችኝ። ለ2 ወራት ያህል በእግር ከተጓዘች በኋላ በሐውዜን ብጉም በሚባል መንደር ገበረሃ አራተኛ ልጇ እንደወለደች ነግራኛለች። ድምጿን እንስማ።
እንግዲህ ከርሰዋል ይሄ ዘጠኝ ስክን አለፈይ በጣም አስካቢት መሰረያይና ተወቃያ ጤናን ስለሆነ
ሶስት ልጆችን ይዤ ነፍሰ ጡር ሁኜ ከባድ ብረቶች እየተተኮስ ነው የተጓዝነው። በየበረሃው በመጓዝ ነው ወደ መቀሌ መጣ ነው። ድጉም በሚባል ባለፈው የካቲት 21 በበረሃ ያላዋላጅ ብቻዬን ነው የወለድኳት ነው ያለችው። ወይዘሮ ማዕዛን እንደተናገረችው አሁን ያለው ግጭት በማቆም ችግሮች ተፈተው ወደ ነበረበት የምንመለስበት ሁኔታ ይመቻች ብላለች።
በዛና ፍኢነት ንብረትና ፍኢነት ጥሪትና ፍኢነት ከመኤ
ቤት ንብረታችን አጥራል የመቀለ ህዝብ ስላለ እኮ ነው እየኖርን ያለ ነው። ችግሩ በአስቸኳይ ቢፈታ ቢነጋለን መቼስ ከሞቱ ትንሽራለ። የሞቱ ወጣቶች እኮ አሉ እናቶችም ይሞታሉ። እኔ ግን በህይወት ወጥቻለሁ እየበላ እየጠጣሁ ነኝ ነው ያለችው። የወለደቻት ልጇም በሳነት ብላ ትሪማታለች በቀጣይ እረፍትና ደስታ በመመኘት። ሌላ በሶመራ በግብርና ስራ ተሰማርቼ ነበረ። ሀብቶም ጸጋ እየተባለ ተፈናቃይ በበኩሉ ንብረቱ ሁሉ መዘረፉ ገጥቷል። ለ12 ቀናት ያክል በእግር መጓዙም ተናግሯል። በየመንገዱ ደግሞ እናቶች ሲወልዱ ሰዎችን ሲሞቱ ማየቱን የገለጸው
አስከፊ ላይ ነበር። ብዛችንኛ በዚህም ከባድ ይተኮሳል። በዚህ መከላከያ ይመጣል። ያው እኛ የምናየው የሚወድቀውን ነው የምናየው እንጂ ከየት ነው የሚተኮሰው ግራ ይገባል። ያጥቅስ እንዲመጣ ብዙ አቅጣጫ ላይ መጥፋት ተቀስ የነበረው ከኛ ጋር የተወሰኑ የሞቱ ሰዎች አሉ። መጀመሪያ ቃል ላይ ስንመጣ ያው መንገድ ላይ ተከዘም ያጋጥመ ይችላል። የኤርትራ ልብስ ለብሶ መከላከያ የተወሰዱ ሴቶች አሉ። ከገርፈን ተመተን ይመጣል አይተነዋል መንገዱ። ስለዚህ ስንገረፍም መግረፉ ሳይሆን የጠፉ እየተሳችን ሴቶች አሉ። እነዚህ እስካሁን መድረሻቸው አላገኘናቸውም።
በአሁኑ ጊዜ በመቀለ ከተማ ነዋሪዎች በሚደረግልን ድጋፍ ነው ህይወታችን እየገፋን ያለውም ብሏል። ፋስቶም
እስካሁን ድረስ ከመቀለ ህዝብ ጋር እየተወያየን ያለን ችግር ህዝቡ እየፈታልን ከልብስ እስከ ሳሙና እስከ ምግብ ነው የሚያቀርብልን ያለው መቀለ ህዝብ። ለመቀለ ህዝብ እኔ በጣም ነው አመሰግነው።
ፋስቶም በመንግስት የሚደረግላቸው ድጋፍ ዝቅተኛ መሆኑ ተናግሯል። ከአንድ ወር በፊት በተፈናቃዮች ማቆያ ማዕከሉ የስንዴ እርዳታ ተሰጥቶ ነበር በማለት ገልጿል። እንዲሁም ዩኒሴፍ የተባሉ የእርዳታ ተቋማትም የሚያደርጉት ድጋፍ እንዳለም ተናግሯል። የመንግስት አመራሮች መጥተው ያለንበት ሁኔታ አይከታተሉም በማለትም ቅሬታውን ገልጿል። በቅፈነት ትምህርት ቤት በቆየሁበት ጊዜ የከተማዋ ነዋሪዎች ምግብ፣ ልብስ እንዲሁም ገንዘብ ለተፈናቃዮቹ ይዘው ሲገቡ አይቻለሁ። ድጋፍ እያደረጉ ካገኘኋቸው የከተማዋ ነዋሪዎች አንዱ ትጋቡ ካሳይ ወይም ሸሪፎ ከጎረቤቶቹ ጋር በመሆን የተወሰነ ብር በማሰባሰብ ከፍተኛ ችግር ላለባቸው ተፈናቃዮች እንደሰጡ ገልጿል። ይህ መተባበር ሊቀጥል ይገባል ብሏል።
እነዚህ በተለይ ብዙ ሀብት ነበራቸው፣ በጣም ብዙ ንብረት ነበራቸው። በጣም ከብዙ ነገር ተፈናቅለን የመጡት እነዚህ ወደዚህ ሲሰደዱ የመቀሌ ህዝብ ይረዘናል፣ የመቀሌ ህዝብ የቻረውን ነገር ያግዘናል ብለን የመጡ ስለዚህ እነዚህ ሁሌ ይሄት የምሰማያቸው የሚጎድላቸው ነገር ብዙ ነገር አለ እና ህዝቡንና ወጣቱን የቻለውን ነገ ጠዋት የሚነጋ ነገር ስለሆነ የቻለውን ነገር እነዚህ ታግዛቸው ወገን ለወገን ስለሆነ ያው እኔ በራሴ እንደዚህ ሀሳብ ገልጻለሁ ማለት ነው።
በትግራይ ክልል ጊዜያዊ አስተዳደር ማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታም በክልሉ በጦርነት ምክንያት ከ1.1 ሚሊዮን በላይ ተፈናቃዮች እንዳሉ በጊዜያዊነት የተደረገ ጥናት ያሳያል ብለዋል። በቅርብ ቀናትም በክልሉ ደቡባዊ ዞን በተደረጉ ውጊያዎች ምክንያት ከ40 ሺህ በላይ አዳዲስ ተፈናቃዮች መኖራቸው ገልጸዋል። ለተፈናቃዮቹ የሚደረግ ድጋፍ አነስተኛ መሆኑም አቶ አብርሃ ደስታ ተናግሯል። አንዳንድ ምግባረ ሰናይ ተቋማት እንዲሁም ከህብረተሰብ በሚገኝ ድጋፍ ነው የሚታገዙት ብለዋል።
እውነት ነው። ቤት እርዳታ እና መጠለያ እያገኙ አይደለም፣ ብዙ ናቸው። ስለዚህ በጣም ተቸግረዋል፣ አይተናቸዋል። ነገር ግን ቢሮ አለ ለዚህ ለምግብ ለማቅረብ እና መጠለያ እንዲሰራ ተብሎ የተቋቋመ አለ፣ አንድ ተቋም አለ። እሱ እስካሁን እንነግራቸዋለን፣ ግን እስካሁን ወይ ስራ ስለበዛባቸው ነው ወይ ደግሞ አላውቅም፣ እስካሁን ምንም ነገር የሰሩት ነገር የለም። እና እኛ ተፈናቃዮችን ነው የምንመዘግበው። ስንመዘግብ ችግሮቻቸውን እናያለን። ምግብ ያገኙም የመቀሌ ህዝብ የከተማ ህዝብ ነው የሚተባበራቸው፣ የተለያዩ ግለሰቦች ናቸው ዝም ብሎ የሚተባበሯቸው። እና በቅርቡ ይፈትታል ብዬ አስባለሁ።
ለተፈናቃዮቹ በቀጣይ መኖሪያ እንዲሁም ምግብ እንዲያገኙ ለማድረግ ጊዜያዊ አስተዳድሩ እንደሚሰራም አቶ አብርሃ ደስታ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
ሁልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ በኢትዮጵያ ጉዳይ ያጸደቀውን ረቂቅ አስመልክቶ በሕግ ባለሙያ የቀረበ የሕግ ትንታኔ ነው ቀጣይ ዝግጅታችን። ሰብአዊ መብትን ለማክበርና ለሰብአዊ ረዴት ያልተገደበ ተደራሽነትን መፍቀድና ተአማኒነት ያላቸውና ተፈጽመዋል በሚል የቀረቡ የጭካኔ አድራጎት ወንጀላዎች በገለልተኛ ወገን እንዲጣሩ ሲል የሚጠይቀው ረቂቅ የኢትዮጵያ መንግስት የትግራይ ነጻ አውጪ ግንባርና ሌሎች በግጭቱ ያሉ ጠቡን እንዲያቆሙ ሲልም ያሳስባል። የረቂቁን አንደምታና በምክር ቤቱ የሚወጡ ሌሎች ረቂቆችና ህጎችን ጨምሮ ሙያዊ ትንታኔ የሚሰጡን አቶ ደረጀ ደምሴ ቡልቶ ናቸው። በቦስተን ከተማ በጥብቅና ሙያ የሚተዳደሩት አቶ ደረጀ የማሳቹሴት ክፍለ ግዛት የተከላካይ ጠበቆች ማህበር ፕሬዝዳንት ናቸው። ካሁን ቀደምም ለዜጎች የነጻነት መብት የቆመው ሲቪል ሊበርቲ ዩኒየን በግዛቲቱ ምክትል ፕሬዝዳንት በመሆን አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትላንትናው ምሽት ልባት ካደረገበት ነጥብ የዛሬውን ይጀምራል።
አቶ ደረጀ ደምሴ ቡልቶ፣ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ ስለጋበዝከኝ አቶ አሉላ።
የዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ የሁለቱ ፓርቲ አባላት በጋራ ያሳለፉት ይህ ረቂቅ ለኢትዮጵያ፣ ለአጋሮቻችንና ለመንግስታችን የኤርትራ ጦር ሰራዊት አካባቢው ለቆ እንዲወጣና ውጊያው እንዲያቆም እንዲሁም ኢትዮጵያ በአንድ ትውልድ አንዴ ብቻ እውን የሚሆን ይለዋል ዲሞክራሲያዊ ሽግግር ለማሳካት ወደ ተጀመረው ውጥን መመለሷ የዩናይትድ ስቴትስ ምክር ቤት ቅድሚያ የሚሰጠው መሆኑን ለማመልከት ነው ይላል። የዩናይትድ ስቴትስ ምክር ቤት የህግ አውጪዎች በተለያየ ደረጃ የሚያወጧቸው ረቂቆችና ህጎች እንደመኖራቸው እስኪ ምንነቱን እንረዳ። መጀመሪያ ይሄ ምንድን ነው በራሱ በዚህ ብንደረደር?
በመጀመሪያ ትንሽ ለአድማጮችን ለማስረዳት በዚህ ሀገር የሚወጡትና አንዳንድ የሴኔትም ሆነ የሃውስ በኢትዮጵያ አነጋገር ፓርላማው በሁለት ይከፈላል። እዚህ ሀገር ኮንግረስ ነው የሚባለው። የሴኔትና የሃውስ የሚባሉ ሁለት የተለያዩ ክፍሎች አሉት። ሁለቱ በተለያየ ጊዜ ስለተለያዩ ነገሮች ሬዞሉሽን ያሳልፋሉ። እነዚህ ሬዞሉሽኖች ከህግ የተለዩ ናቸው፣ ህግ አይደሉም። እና ስለሱ ትንሽ መነጋገር ሊያስፈልግ ይችላል። አሁን ሴኔት እያየው ስላለው ሬዞሉሽን 97 የተለያዩ ሰዎች ሀሳብ ሲሰጡ ነበረ። ህግ እያሉ ይጠቅሱታል፣ ህግ አይደለም። ህግ የሚወጣው ቢል በሚባል ወይም በጆይንት ሬዞሉሽን በሚባል ወይም ኮንከረንት ሬዞሉሽን በሚባሉ የተለያዩ ሶስት መስመሮች ነው። ከነዚህ ደግሞ ለየት የሚለው ሲምፕል ሬዞሉሽን የሚባል አለ። ይሄ ሲምፕል ሬዞሉሽን ከቁጥሩ በፊት ኤስ ብሎ ይጀምራል። SRES 97 ሴኔት ሬዞሉሽን 97 ካለፈ ሬዞሉሽኑ የሴኔቱን ሴንቲመንት ወይም ደግሞ አመለካከት የሚገልጽ ሀሳብ የሚሰጥ ዶክመንት እንጂ ህግ አይደለም። እርግጥ እንደ ምሳሌነት ወደፊት ተጠቅሶ ሌላ ህግ ሊወጣበት ይችል ይሆናል፣ ወይም ደግሞ አንዳንድ ፖሊሲዎች በዛ መሰረት ሊመሰረቱ ወይም ሊጻፉ ይችሉ ይሆናል
እንጂ ባለበት ደረጃ ህግ አይደለም።
ህግ አይደለም፣ አድቫይስ ነው። እርግጠኛ የሚጠቀሙት ቃል ሴንቲመንት ነው፣ እንደ ገንቢ ሀሳብ ያላቸውን ስሜት የሚገልጹበት ዶክመንት። እና ዶክመንቱን ስታየው ትንሽ ታሪክ በመስጠት ጀምሮ ስላለው ሁኔታ ገልጾ አሁን ደግሞ ቢደረግ ጥሩ ነው ብለው የሚያስቡትን የሚገልጹበት ነው።
አሉላና እንግዳውን እናመሰግናለን። አድማጮች የዝግጅቱን ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ታገኙታላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። Bye.
Yeah.